ይህ በፍትቀን ከተማ የምትገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምትደምጡት በፍትቀን ከተማ የምትገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም መጋዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
አንዳንድ የሰው ችግር የማይገባቸውና በሌላው እንባና ለቅሶ የሚሳለቁና የሚደሰቱ ሰዎችን ሲያይ የሚያዝነው የሀገሬ ሰው ሲተርት በሰው ቁስል እንጨት ስለደበት ይላል። ይህን የሚለው እነዚህ ሰዎች የሌላውን ችግር ለነሱ ስለማይሰማቸው ነው። ታዲያ የአማራ እናት ልጇን በአጋዜ ጥይታታ ምርር ብላ ስታለቅስ እያዩ የኦሮሞ አባት ልጁ በአጋዜ ጥይት ተገድሎበት መቅበር እንኳን ሲከለከል እያዩ ገዳዮቹ የነሱ ተወካዮችና የነሱ ሰዎች መሆናቸውን እያወቁ ተው ይህ በሰማይም በምድርም የሚያስቀጣ ኃጢአት ነው ማለት ሲገባቸው እነሱ ይህ ግድያና ጭፍጨፋ በሚፈጸምበት ሰዓት አሜሪካን ውስጥ በዋሽንግተን ዲሲ የትግራይን ባንዲራ ሰቅለውና ተከናንበው አስረሽ ምጪው እያሉ ሲጨፍሩ ማየት እንዴት ልብ ይሰብራል። ምን አይነት አእምሮና ህሊና ቢኖራቸው ነው በነሱ ስም ኢትዮጵያን የሚገዛው ኃይል በኢትዮጵያ ህዝብ ላብና ወዝ በተገዛ ጥይት የኢትዮጵያን ልጆች እና ህፃናት ገድሎ እናቶችንና አባቶችን ሲያስለቅስ እነሱ የትግራይን ባንዲራ አንግበውና ሰቅለው የሚደሰቱትና የሚጨፍሩት? የሌላው ዓለም መንግስታትና ህዝብ እንኳን በግድያው አዝነናል እያሉ መልእክት ሲያስተላልፉ እነሱ ምን ያህል ህሊና ቢስ ቢሆኑ ነው ይህ ግድያ በሚፈጸምበት ሰዓትና ደቂቃ አሜሪካ ተሰባስበው የሚጨፍሩት? የወገን ሞት ያስጨፍራል እንዴ? የወገን ህፃናት መደብደብ፣ መታሰር፣ መገደል ያስጨፍራል እንዴ? እንዴት ነግ በእኔ ማለት አቃታቸው? ነገ በእኔም ላይ ሊደርስ ይችላል ማለት እኮ አለ። ነገሩ ከላይ እንዳልኩት በሰው ቁስል እንጨት ስለደበት መሆኑ ነው። የትግራይ ተወላጆች ኢትዮጵያውያን አይደለንም፣ ስለዚህ የሌላው ኢትዮጵያዊ ሀዘንና ለቅሶ አይሰማንም ሊሉን ይሆን? አለበለዚያማ በምንም ምክንያት ይሁን በምንም ኢትዮጵያዊ እናት ልጇ ተገድሎባት ስታለቅስ፣ ኢትዮጵያዊ አባት ልጁ ተገድሎበት መቅበር ተከልክሎ ልቡ ሲደማ እነሱም አብረው ማልቀስ፣ አብረው ልባቸው መድማት ነበረበት። ይህን የተመለከቱ ወገኖች በአሁኑ ጊዜ ይህች አገር የማን ናት የሚለውን ጥያቄ መጠየቅ ጀምረዋል። ኢትዮጵያ ውስጥ የሚፈጸመውን ጉድ ለሚያይና አይኑን ለመጨፈን ጆሮውን ለመድፈን ላልፈለገ ሰው ይህን ጥያቄ ማንሳቱ ተገቢ ነው። ሀገሬን ነችና በሀገሬ መብቴ ተከብሮልኝ ልኑር የሚል ዜጋን እንደ ዱር አውሬ እየቀጠቀጡ ሲገድሉ ማየትና እያነጣጠሩ በጥይት ሲገድሉ ማየት ይህን ጥያቄ ማንሳት ግድ ይላል። ጥያቄው መነሳቱ አግባብነት አለው። የአንድ አናሳ ጎሳ ተወካዮች ከ95% በላይ የሚሆነውን ሕዝብ እንደ ባሪያ ሲገዙትና እንደ አውሬ ሲገድሉት ማየት ይህን ጥያቄ እንዲነሳ ግድ ይላል። አንድ ቀን ይህ 95% የሚሆነው ሕዝብ በአንድ ላይ የሆነ ዕለት አናሳው ጎሳ የችግርና የጭንቅ ምጥ ውስጥ ይገባል። የኛ ሙከራ ይህ ከመሆኑ በፊት ከዚህ አናሳ የገዢ ክፍል የመጣችሁትን ወደ ህሊናችሁ ተመለሱና ግድያውን፣ ጭፍጨፋውን፣ በደሉን ተቃወሙ። በጊዜ ከሌላው ኢትዮጵያዊ ወገናችሁ ጋር ቁሙ ነው የምንለው። አለበለዚያ ኢትዮጵያ ውስጥ የተቀጣጠለው ወያኔን የማጥፊያ እሳት ሁላችሁንም እንዳይፈጃችሁ እንፈራለን። መሪዎቻችሁ ለ25 ዓመት የተጠቀሙበት የከፋፍለ ግዛው ፖለቲካ እያከተመ ነው። በተለይም ሁለቱን ሀያላን ብሔሮች አማራውንና ኦሮሞውን ዕድሜ ልክ አጋጭተንና እያናከስን እንኖራለን ብላችሁ የተነሳችሁበት ፖለቲካ ካርታው ተበልቶ አልቋል። አማራውና ኦሮሞው ለሺህ ዓመታት ተጋብቶ ተዋልዶ ከነ ልዩነቱ በአንድነት የኖረበትን ሁኔታ ወያኔ በመሰሪ ተንኮሉ ከ ከፋፍሎ ለመግዛት ባለው እቅዱ በመሰርሰር ሊያፋጀው እንደተነሳና ከዚ መሰሪ ተንኮል ማምለጥ የሚችለውና የ25 አመቱን ጭቆና ሊላቀቅ የሚችለው በጋራ በመስራት መሆኑን ስለተረዳ ያንዱን እንባ ሌላው በማበስ በጋራ ሊታገሉ ወስነዋል። አማራው ጎንደር ላይ ወጥቶ የሚፈሰው የኦሮሞ ጎነቻችን ደም የኛ ደም ነው ሲል፣ ናዝሬት ላይ ኦሮሞ ወጥቶ በበኩሉ ጎንደር ላይ የሚፈሰው የአማራው ድሞቻችን ደም የኛ ደም ነው ብሏል። ይህ ያስደነገጣቸው የወያኔ መሪዎቻችሁ በግልጽ በአደባባይ ወጥተው ኦሮሞና አማራ ተባበሩብን ማለት ጀምረዋል። የወያኔው ቱባ መሪ ከሆኑት አንዱና የኮሙኒኬሽን ሚኒስትሩ ጌታቸው ረዳ ሰሞኑን በሚያሳፍር ሁኔታ በፋና የዜና ማሰራጫ ላይ ቀርቦ ሳያፍር አይኑን በጨዋጥቦ ለ25 አመት የለፋንበት ፖለቲካ ውጤት አልባ ሆኖ ሁለቱ ብሔሮች አማራውና ኦሮሞ ባንድ ላይ በእኛ ላይ ተነስተዋል ነው ያለው። አዎ ባንድ ላይ ለመነሳት ይወሰኑ ይመስላሉ። አዎ ሁለቱ ታላላቅ የኢትዮጵያ ብሔሮች በተለይ ህዝቡ ከአንድ እናት ሁለት ጡት ጠብተው ያደጉ መሆናቸውን ተረድተው መከፋፈሉ በቃ ማለት ጀምረዋል። መሪዎቻቸውም ከጠባብና ከግል አላማቸው አልፈው የህዝቡን ፍላጎት መከተል ጀምረዋል። ሰሞኑን የምንሰማውም ሌንጮ ለታ የሚመሩት የኦሮሞ ዴሞክራቲክ ግንባርና የግንቦት ሰባት መሪዎች በጋራ ለመስራት መስማማት ይህንኑ ያመለክታል። ይህንን ስንል ግን አሁንም በአማራውም ሆነ በኦሮሞ ብሔር ውስጥ ተሰግስገው ተቆርቋሪ በመምሰል እነዚህ ሁለት አያላን ብሔሮች እንዳይቀራረቡ የሚጥሩ ግን በስውር ከወያኔ ጋር በንግድም ሆነ በሌላ መንገድ በጥቅም የተሳሰሩ የጭቃ እሾዎች እንዳሉ እያወቅን ነው። በየስብሰባው ለአማራውና ለኦሮሞ የቆሙ በመምሰል አብዛኛው ኢትዮጵያ የሚመኘውንና የሚፈልገውን በጋራ መስራት ለማደናቀፍ የሚጥሩ የወያኔ የውስጥ አርበኞችም በጋድ የሚወጡበት ቀን ተቃርቧል። እነዚህ ሁለት የኢትዮጵያ ሀያላን ብሔሮችም በጋራ ይሰራሉ፣ ወያኔም ይወድቃል። አራት ነጥብ። ለእናንተ ግን አሁንም ወገኖቻችን ናችሁ ለምንላችሁ የትግራይ እህቶቻችንና ወንድሞቻችን የምናስተላልፈው መልእክት አንድና አንድ ነው። ቀኑ እየመሸ ነው። ሙሉ ለሙሉ ሳይጨልም ከቀረው ኢትዮጵያዊ ወገኖቻችሁ ጎን ቁሙ። ግድያውን ተቃወሙ እንጂ ሌላው ወገናችሁ ሲገደል አትጨፍሩ። ሞት በእናንተም ቤት በር ላይ የሚያንኳኳበት ቀን ይመጣልና።
የሰማባጅ ነገር በኢትዮጵያዊነቱ የማይደራደር አማራ እንዴቷን ክንዴነህ ከትልቁ አገር ጎንደር እንዴቷን ክንዴነህ ደሞ 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 ባይኔ አክትን ቁንዚ ለማየው ጀግናው ወገኔ ደሞ 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 ባይኔ አትን ኩሪሲ ለማየው ጀግናው ወገን ደማማድ ማማድ ማማድ ማማ ደምዬ 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 አልሰማህም እንዴ አላየህም እንዴ አልሰማህም እንዴ አላየህም እንዴ ፋኖባር ወገዳይ በጎር በጉራዴ ገዳይ ለድንበሩ ወልቃይት ጠገዴ ጀማማ ድማማ ጀማማ ድማማ አማራነት እምነት አማራነት ማተብ የወገን መታመን ከራስ በላይ ማሰብ የወገን መታመን ከራስ በላይ ማሰብ አረ ጎዳልኝ ወዳልኝ በቃ ይደልኝ አረ ጎዳልኝ ወዳልኝ 25 አመት ይደልኝ አላገጥከብኝ ወዳልኝ ያማራይቱ ልጅ ይደልኝ ሆወልኝ ያለ ወዳልኝ በዱርከ ጎዳልኝ ጎዳልኝ አረ ጎዳልኝ ጎዳልኝ
አድማጮቻችን በዛሬው ፕሮግራማችን የተለያዩ አርስቶችን እንዳስሳለን። የጊዜው ሁኔታ እንደ በቃን የተለያዩ መጥሞችን ካለን በመጀመሪያ ከለንደን አንድ የታሪክ ተመራማሪ ከአቶ አለኛው መኮንን ጋር ውይይት እናደርጋለን። ስለ ወልቃይት ጠገዴ እና ብሎም የወያኔ ዓላማ ምን እንደሆነ በተጨባጭ በማስረጃ አማቀርበው አለኝ ትላሉ። ከእሳቸው ጋር አጠር ያለ ውይይት እናደርጋለን። ዜናም አለን እንደተለመደው አምስት ሰዓት ላይ። ከዛም አሁን እንግዳችን በአየር ላይ አሉ መሰለኝ፣ ከእሳቸው ጋር ውይይት እናደርጋለን። ሃሎ ይሰማዎታል? ጌታ የጤና ስትልኝ በድጋሚ ይሰማኛል በደንብ። አድማጮቻችን ከይቅርታ ጋር ትንሽ የቴክኒክ ችግር ነበረብን። አሁን ከእኚሁ የታሪክ ምሁር ጋር በቀጥታ ግንኙነት ፈጥረናል። አድማጮቻችን በዛሬ ፕሮግራማችን ላይ የታሪክ ምሁር የሆኑትን አለኛው መኮንንን ይዘንላችሁ ቀርበናል። ጌታ ያሉትን ጠባብ ጊዜ አብቃችተው በዛሬ ሁለት ከኛ ጋር አጭር ቆይታ ለማድረግ ፈቃደኛ በመሆኑ ከፍ ያለ ምስጋና እያቀረብ፣ ሌላ ታላቅ ስብሰባ በዛሬ ሁለት እንደሚያዘጋጁ ነግረውኛል። ግን መልካም ፈቃድ ሆኖ ከኛ ጋር አጭር ውይይት ለማድረግ በመፈለጎ እናመሰግናለን። በቀጥታ ወደ ጥያቄ ልግባና እርስዎ ስለ ወልቃይት ጠገዴ ምን ይላሉ? ምን አይነት የታሪክ ምስክርነት አለ ወይንም ደግሞ ማስረጃ አላቸው ወያኔዎች ወልቃይት ጠገዴ የኛ ነው የትግራይ ድርጅት ነው ብለው ሲሉ ወደ ትግራይ ሲያዘሩ ምንድነው የሚጠቅሱት እነሱ? እርሶስ ምን ይላሉ?
አመሰግናለሁ ለዚህ ወቅታዊ ርዕስ ስለጋበዛችሁኝ። ወያኔዎች ያላቸው አንድ ትልቅ ማስረጃ ወልቃይትን እና አካባቢውን ሕዝብ የነሱ ለማድረግ ጉልበታቸው ብቻ ነው። ጉልበታቸው የውሸት ፕሮፓጋንዳቸው፣ ውሸታቸውም እንደውም አይዘላቸውም አላዘላቸውም፣ እሱም ሊገናኝ የማይችል ውሸት ነው እያወሩ ያሉት። የታሪክ ማስረጃ፣ የህግ ማስረጃ የላቸውም። የራሳቸው ሰው የሆኑት ከነሱ በእድሜ ቀደምት የሆኑት ሀገሪቱን ለብዙ ጊዜ ያስተዳደሯት ራስዩ መለሻ መስክረውባቸዋል። የትግራይ ድንበር ከተከዜ አልፎ አያውቅም። ተከዜ ነው በተለያየ ጊዜ ትራብለስ ወደ ኢትዮጵያ መግባት ከጀመሩ ጊዜ ጀምሮ የዚያን አካባቢ አስተዳደራዊ ሁኔታ ወይም ደግሞ አካባቢውን ሲገልጹ የትግራይ ክልል ተከዜ መለስ መሆኑን እየገለጹ ነው ያለፉት። ይህን በሚመለከት አንድም የሚገልጹት ማስረጃ የላቸውም። ወልቃይት ጠገዴ በትግራይ አስተዳደር ሆኖ ቢያቅ ለትግራይ አስተዳደር የገበረበት ግብር ማቅረብ ይችሉ ነበር። አንድም የለም። እነሱ ጫካ ያሉ 1976 በፈረንጆች አቆጣጠር ሁለት ፌዝ ወይም ምዕራፍ ያለው ሰነድ ወይም ማኒፌስቶ ነደፉ። በምዕራፍ አንድ የጎንደር እና የወሎ መሬቶችን እንዴት ወደ ትግራይ እንደሚከልሉ ነው የነደፉት። እነ ወልቃይትን፣ እነ ጠገዴን፣ እነ ጠለምትን፣ እነ ሁመራን ከጎንደር ሲወስዱ እነ ወፍላን፣ እነ ቆቦን፣ እነ ራያን እና የመሳሰሉትን ደግሞ ከወሎ እንደሚወስዱ ፌዝ ዋን ወይም ምዕራፍ አንድ ይገልጻል። ከኤርትራም እናመጣዋለን ብለው ያሰቡት የኩናማ መሬት የታወ ምናምን ነበር። እንደዚህ አድርገው ሳሉ ያኔ ወደ ትግራይ የወልቃይትን መሬት ወደ ትግራይ አንዱ የሳቡበት ምክንያት ትግራይን ለመገንጠል ስለሆነ አላማቸው እዚህ ማንፌስቶ ላይ ይሉታል። ምን ያለው ማንፌስቶ ይሄ? የመጨረሻው ግባችን ትግራይን ታላቋን ትግራይ ከኢትዮጵያ ገንጥሎ የታላቋን ትግራይ የመመስረት ነው የሚለው። አንዳንድ የዋህ ኢትዮጵያውያን አትገደጠልም ትግራይ ይላሉ። እነሱ ግን በማንፌስቶቸው ላይ አስቀምጠውታል። ቀጥታ ባነብልህ The final goal of the TPLF is to secede from Ethiopia as an independent republic of Greater Tigray. Ilan. Final goal, no, the ultimate goal of TPLF is Tigray, Kalapan, Tigray, Mamatratna. Ihen kayirwal to TPLF, al kayirab. Simun kayirwal, al kayirab. ላይ ከወጣ ከ1991 ጀምሮ መቀየር ነበረበት። ከ1994 ጀምሮ ስልጣን ያዘውና ማለት የኤርትራ ኢንዲፔንደንስ ያወጀው ኢፒኤልኤፍ ግቡን ስለመታ አስገንጥሎ ወደ ኤርትራ ስሙን ቀይሯል። ኢት ኢዝ ኖ ሞር ኢንቴግሬሽን ፍሮንት ምክንያቱም አሟልቷን ሀገር እየገዛ ነው። ትግራዮች ግን ይህንን ስላላደረጉ ገና ስማቸውን አልቀየሩም። ሲጨርሱ ነው ታላቋን ትግራይ ሲመሰረቱ ነው ተሚል። ለማንኛውም ወደ ጥያቄ ወደ ቅድሙ ጥያቄ ልመለስና ታሪካዊ ማስረጃ በፍጹም የላቸው። ጉልበታቸው ነው ታሪካዊ ማስረጃቸው። የህዝቡ ቋንቋ ስለተናገረ no excuse the excuse your defend mekniyatum bulo yoshet mekniyat yefetut yallut
bin ko getay hizbu ya eminu kono hizbu kwankwa se yetenagena eminu kono hizbu arabinya minnageral sim samchacho allo intervention nya nedergacho
minya
yikatter ye
hizbugen traditional area mi balu allo ye bordering areas lam tsalale mitam turu tsalale no lamzale tsalale binet አማርኛ በተጠርጥ ታርጎ ነው የሚናገሩት። የጎጃም አማርኛ ወይም የሸዋ አማርኛ ኦሮምኛውን ጥርት ያለ ኦሮምኛ ነው የሚናገሩት። አበበ ተሰማን ታስታውሱት ከሆነ ዘፋኙን እንዴት አይነት ሁለቱን ቋንቋዎች እንዴት አርጎ እንደሚዘፍናቸው ምትክር ነው። ህዝቡም እንደዛ ነው። ወልቃይት ለኤርትራ ያዋስናል፣ ለትግራይ ያዋስናል፣ ለሱዳን ያዋስናል። ያ አካባቢ ይሄን ቋንቋ ይናገራል። ራሳቸው ራስ መንግሻት ይሁን እንደተናገሩት ወደ 80 ሺህ የሚጠጋ የትግራይ ሰራተኛ ኩማራ ውስጥ የመጣ ይሰራ ነበር። እንደንዲያ ያለ በቋሚነት መስፈር ጀመረ። ዛ አካባቢ ለስራው ከመመላለስ ይልቅ እንዲያለ አካባቢውን እየለበሰ ለሰራተኞች አንዲት ቢዮ በተነገረው ነገር አለ። እነሱን ለማሰራት ስንል የለመድነው ቋንቋ ነው። ትዛዝ ለመስጠት ካቷ አማርኛ ስለማይችሉ ኮሙኒቲ ኤግድ ምግን መግባባት ያስፈልግ ነበር። የወልቃይት ትግርኛ እንደውም ፕሮፐር ትግርኛም አይደለም። ይስቁባቸዋል ስለማይችሉ ትግርኛው። ለምን እነሱ ጋር ከነሱ የወሰዱት ለመግባባት ሲሉ ነው። በዚህ በምዕራብ አፍሪካ ፒጂን ላንጉጅ የሚሉት አለ። እንግሊዝኛውን ዲስቶርት አድርገው ነው የሚናገሩት እና ያው ይግባቡበታል። ወይም ደግሞ በዚህ በማናቸው ጀማይካንስ ፓፑዋ የሚሉት አይነት ልክ እንደዛ ነው እንጂ ፕሮፐር ትግርኛም አይደለም የሚናገሩት። እንዳልከው አንተ ወንድሜም እነሱም እንደሚሉት አረብኛም ይናገራሉ። ስለዚህ ሱዳኒዝ ናቸው ማለት ነው አይደለም። በእነም ታም ሆነውም አያውቁም። ትግሬዎች ተሻግረው መጥተው ለስራ መጥተው የነሱ መሬት ሬላቲቭሊ የተበላ በብዙ ጊዜ መስፈር የተበላ የተመለጠረ በመሆኑ ይሄኛው ደግሞ በጣም ለም መሬት በመሆኑ እዛ እየመጡ ይሰራሉ። ድርቅም ሲያጠቃው ወደዛ መጥተው ችግሩን አሳልፈው ይሄዳሉ። በዚህ ወይም ደግሞ ሴትል ያደርጋሉ፣ ይጋባሉ። ህዝቡ አስተላልተናገዳቸው በመኖር በመልመድ ነው ትሪያል። ወያኔ ሲመጣ ግን ክሌም አደረገው የኔ ነው አለው። መሬቱን ይሄ ከብዙ ብዙ አላማዎች አሉት ወደ ኋላ ልንመጣበት እንችላለን ይሄ የተባለበት ነገር በዚህ ማያበቃም የወያኔ ጥያቄ መሬት የኔ ነው የሚል ጥያቄ በብዙ ነገሮች ገና ገባ ብለን ልናየው እንችላለን እድል ከሰጣኝ
ጌታዬ እርሱ እንደሚሉት ከሆነ ፌዝ 1 ፌዝ 2 እየተባለ የትግራይን መንግስት ወደፊት ለመመስረት በተነ ባለው ፕላን መሰረት የተለያዩ ቦታዎች ከተለያዩ የኢትዮጵያ አካባቢዎች ሊወሰዱ ነው ማለት ነው። ይሄን ካደረጉ ለምን ለሱዳን መሬት ሰጡ?
በመጀመሪያ ስለ ፌዙ ላውራ ከዛ ቀጥሎ ስለ ፌዞቹ ላውራ። ያልታወቁ ፌዞች አሉ ገና። ፌዝ 1 ቅድም ያልኳቸው ናቸው ከሁሉና ከትግራይ ከኤርትራ የሚወሰድ መሬት ፌዝ 3 በ1976 በወጣው መሰረት አፋርን የአፋርን ክልል አሰብን ጨምሮ ማየት ነው። የባህር ቦርደር ስለሚያስፈልጋቸው የባህር ወደብ ስለሚያስፈልጋቸው የደረቅ ወሰን ከትከው ስዳት ተገናኝተዋል። የባህር ወደብ ደግሞ ያንን ተባባረክ ከሻቢያ ጋር ሻቢያን መጥተው ከዛ ሊወስዱት ያሰቡት እንትን ነው። ይሄ ምናልባት አሁን ላይሳካ ይችላል ካቱም ሻቢያ ለሌላ ሶስተኛ ሀገር ወደቡን ኮንትራክት ሰጥቷል። ያ ደግሞ ፓወርፉል ሆነ ላይችሉት ይችላል ይሆናል እሱ ሌላ ጉዳይ ነው። ሌሎች ፌዞች አሉ። የትራን ቦርደር እመጣበታለሁ አብሬ ስለ ሱዳን ለምን ሰጡ የሚለው ፌዝ 3 ሌላ አለ የታቀደ ፌዝ 3 እየተሰራበት ኦልሬዲ ተግባር ላይ እየዋለ ያለ ቅማንትን ማስነሳት በጎንደር ህዝብ ላይ በጎንደር አማራ ላይ ቅማንት የሚባል ህዝብ ቀስቀሰው አስነስተው እነሱ አደራጅተው ራሳቸው ትግሬዎቹ ወይም ቲፒኤልኤፍ ልበለው ወደ 176 የሚሆኑ የቀበሌ ወረዳዎች የቀበሌ ገብሬ ማህበር ወረዳዎችን ወይም እነሱን ለቅማንት በመስጠት ሰሜን ምዕራቡን ከሰሜን ጀምሮ ከታች አርማጭሆ ጀምሮ ነው። ፌዝ ስሪ የትግራይን መሬት ከቤኒሻንጉል መሬት ማገናኘት ነው። የትግራይ ትምህርት ቤቶች ካርድ የትምህርት ቤት መማሪያ መጽሐፍ ላይ ይሄ ካርታ ወጥቷል። አክሲደንታሊም ተብሎ በቴሌቪዥንም እየተነገረ እንትን ያለ ነው ባለው በተለያዩ መልኩ እየተስተዋወቀ ነው እንድንላመደው። በመጀመሪያ ገና እንደገቡ ሰሞን ብቅ ብላ ነበር ይች ካርታ መልሳ ጠፋች። አሁን እየወጣች ነው። ይሄ ካርታ ከቤኒሻንጉል ጋር ሲገናኝ እነማንን በልቶ ነው? ታች አርማጭሆን፣ እነ ሁመራን፣ እነ አብደራፊን፣ እነ መተማን፣ እነ ሽኩሪያን፣ እነ ነፍስ ገበያን አካባቢ እነዚህ መሬቶች እየነካ ነው ቤኒሻንጉል የሚገባው። እነዚህን መሬቶች ነው ወስዶ ትግራይ ወስዶ ዳር ለዳር ከቤኒሻንጉል ጋር የሚገናኘው። እዚህ ጋር ወደ ድንበሩ መጣላለሁ። አንተ በጠየቀው መሰረት የሱዳንም ክልም የሚያረጋት እዚህ አካባቢ ያሉ መሬቶችን ነው። ወያኔ ከሱዳን ጋር ብዙ የተስማማቸው ስምምነቶች አሉ። አንደኛው የድንበሩን ጉዳይ ነው፣ የግዌንን ላይን አስጠብቃለሁ በሚል። ሁለተኛው የድንበር አካባቢ ልማቶች የሚሉ ስምምነቶች ሟቹ ፕሮፌሰር ክንፍ የሚባል ሰው ክንፍ አብርሃም እሱ በ1995 መሰለኝ ሱዳን ካርቱም ውስጥ በተደረገ ኮንፈረንስ 13 ስምምነቶችን እንትን ብሏል። ከነዚህ ውስጥ የጋራ ልማት የሚሏቸው ነገሮች አሉ። አሁን በድንበር ሰበብ ገበሬውን የሱዳን ወታደር ያስለቅቃል የኢትዮጵያን ገበሬ። ገበሬው ድንበሩን ሊያስጠብቅ ሲል የወያኔ ወታደር ከጀርባው ይመታዋል፣ ይለቃል። የሱዳን ወታደር ለትግራይ ኢንቨስተር ያን መሬት ይሰጣል። ይሄ በተግባር እየሆነ ነው ያለውን ነው የምነግርህ። አሁን እነ ሽንፋ የሚባል አካባቢ ለመሬቶች ከመተማ በስተደቡብ ያለ መሬት፣ ሌሎችም ቦታዎች በብዛት የትግራይ ኢንቨስተርስ ተብለው በስፋት ነው መሬቱን የያዙት። ባለፈው የቅማንትና የአማራው ግጭት ጊዜ ተመታን ብለው የጮሁት እዛ አካባቢ የሰፈሩ የትግራይ ኢንቨስተር ተብለው የመጡ ወራሪዎች ናቸው። ይሄ ሱዳንና ወያኔ እየተመሳጠሩ አማራውን ወይም ደግሞ የኢትዮጵያን መሬት እንዴት አድርገው ከዛ አካባቢ ድንበር እንዳይኖረው የአማራው ክልል ከሱዳን ጋር እንዳይዋሰን ትግራይ ከዙሪያውን እንድትጠመጠምበት ጋምቤላ ድረስ እንድትደምጥ እንመጣበታለን። አንዳንድ ካርታ ወጥቶ ያያችሁት ይኖራል። የሃይድሮ ኤሌክትሪክ ፓወር ሪጅን፣ የግብርና ሪጅን፣ የእርሻ ሪጅን፣ የኢንዱስትሪ ሪጅን እየተባሉ የወጡ እንትኖች አሉ። ታስተውሱ ከያያችሁት ካላችሁ በተለያዩ እንትኖች ዌብሳይቶች ላይ ወጥቶ ወይም ደግሞ በፌስቡክ በመናምን ያ ኢምፕሊመንትድ ይሆን ተግባራዊ የሚሆን እቅዳቸው ነው። እና ብዙ ሚስጥር ያለው ነው ያ የድንበሩ ስምምነት ጉዳይ። የሱዳን ምትወስደው መሬት አላት። ሱዳን ምትወስደበት ምክንያት ብዙ የተለያዩ ምክንያቶች አሉ። የሚገባት ሆኖ አይደለም። ይሄን በተለያየ ጊዜ ዲፕ የሆነ ጥናት አድርገበት የገለጽኩት ነው። ለኢትዮጵያ የኢትዮጵያ እንትን ያ አጼ ምኒልክ ያደረጉት የተባለው ውል ራሱ የፈረሰው ነው። ፈርሷል። እንግሊዝ አፍርሰዋለች በወቅቱ። ለንቀበለው አይገባም ነበር እንደ መንግስት ይሆን። ግን ወያኔ የራሱ የሆነ ድብቅ አላማ ስላለውና ይሄን ነገር ማድረግ ስለሚፈልግ እየሰጠ ነው ያለው። ሲሰጥ ግን በጃዙር መልሶ ራሱ ያገኘው ነው ያለ። ይሄ ነው እዛ አካባቢ ያለው። ወደ ፌዝ 4 ስንመጣ ቀድም ያልኩት የቅማንት ጉዳይ ነው። ቅማንትን አስነስተው አሁንም ቀጣዮች የነ ታቻርማጭሆን ያብደራፊን የመተማን የሌሎቹን መሬቶች እየወሰዱ ትግራይን ከ ቤኒሻንጉል መሬት ያገናኛሉ። አማራው ከሱዳን ጋር አይገናኝም። አለቀ፣ ታነቀ፣ መሬቱም ተወሰደ። እሱ ብቻ አይደለም፣ ቅማንት ጎንደር ከተማን ጭምር ነው የተሰጠው። ነጭልጋን ጭልጋ ማለት ጣናን ሁሉ በአንድ ሳይድ የሚያዋስን ነው። ጣናንም ይጨምራል። በነገራችን ላይ 3/4 ኦፍ ዘ ጣና ወደ ጎንደር ውስጥ ነው ያለው በድሮ ካርታ። እና ለቅማንት ተሰጠ ማለት ጣናም የቅማንት ይሆናል ማለት ነው። ቅማንቶች ምን እንዲሉ ተደርጓል ደግሞ? አሁን በቅማንትነት ብቻ ሳይሆን ትግራይ ነን፣ የትግራይ ዝርያ ነው ያለን እያሉም እየተሰበኩና እነሱም እያሉ ነው። የነሱ ካድሬዎቻቸው ልባርጉ እንዴት እንደየመጣች እንደሆነ ቅማንትን እንደዚህ አድርገው ከትግራይ ጋር አላይ ካደረጉ የሰሜን ጎንደር አብዛኛው ክፍል ሄደ ማለት ነው። ወደዛ በኩል ጣናም ሄደ ማለት ነው። የሚቀጥለው ትልቁ አጀንዳ ፌዝ 5 ይሆናል። ከፌዝ 5 በፊት የዚህ የቤኒሻንጉል ኤክስቴንሽን ወደ ጋምቤላ ይወርዳል። የአባይ ግድብ አለ። ጋምቤላ ውስጥ የተያዘው 75% ኦፍ ዘ ላንድ በኦክላንድ ኢንስቲትዩት ጥናት መሰረት በትግራዮች ነው። ሌላም እጨምርላችሁ ኢንፎርሜሽን፣ እዛው አካባቢ የተወለደ ሰው እና እዚህ ሀገር እኔ ያለሁበት ሀገር የመጣ ልጅ ሲነግረኝ እዛ አካባቢ ያሉ ህጻናትን ትግርኛ ቋንቋ እያስተማሩ ነው፣ ሚስጥሩ አልገባንም ምንድን ነው ብሎኛል። ወልቃይት ላይ ችግር የፈጠረው የቋንቋ ጉዳይ ነው። ጋምቤላ ውስጥ ቋንቋ ትግርኛ ቋንቋን ማስተማርን ምን አመጣው? አማርኛን ማስተማር ትተው ኦፊሻል ላንጉጁን ለምንድን ነው ትግርኛ ማስተማር ያስፈልገው? ዝም ብሎ እንዳይመስላችሁ 75% ኦፍ ዘ ላንድ ሶ ፋር በእነሱ በዚህ ተይዟል። ቀጣዩ ገና ይቀጥላል። እንደገና ይህን ቋንቋ ማስተማር ውስጥ ደግሞ ምንድን ነው ነው ከዚህ ጋር የሚያያዘው? አኝዋክን ማጽዳት ወይም የአካባቢውን ህዝብ ማጽዳትስ ምን አመጣው? ቅርብ ጊዜ እየተሰማው ነው ወይስ ተቋርጧል?
እየተሰማው ጸጥ ብዬ ነው የማዳምጠው።
ኦኬ። ያኔ ገና በአንድ ቀን ብቻ ወደ 400 ምናምን አኝዋኮች እንዲያልቁ ተደርጓል። ምንም ያለ ምንም ምክንያት በየጊዜው እየተነሳ ይጨራ እንዲጨራረሱ እየተደረገ ነው። አሁን ቅርብ ጊዜ ከሱዳን በመጡ የሙሪሌ ጎሳዎች የተጨፈጨፈው ህዝብና ታፍነው የሄዱት ህፃናት ከምን አኳያ ነው? ያን አካባቢ ከማጽዳት እና ለትግራይ ያለም መሬት ያልተነካ መሬት ነው። ምናልባት ያን ኤሪያ የምታውቁ ሰዎች ካላችሁ በጣም ለም መሬት ነው። በጣም በደን እንትን ያለ ነው። ኢትዮጵያ ደን አላት ከተባለ እዛ አካባቢ ነው ያለው። እና ያንን ለማስረከብ ለትግራዮች ለማስረከብ የተዘጋጅ ቋንቋ ከማስተመሩ አኳያ፣ ከፍተኛውን መሬት ከመያዝ አኳያ፣ ህዝቡን ከማጽዳት አኳያ፣ ከጄኖሳይድ ከመፈጸም አኳያ አብራችሁ አያይዛችሁ ተመልከቱት። ወደ ላይ ስንመጣ ቤኒሻንጉልም ውስጥ እንደዚሁ
አብዛኛው እየሰፈሩ ያሉት አማራው እንዲወጣ ተገዶ እየተደረገ የትግራይ ሰዎች ናቸው እየሰፈሩ ያሉት። ያባይ ግድብ ከዚህ ጋር ተያይዞ ይመጣል። ከማንኛችንም በላይ የትግራይ ተወላጆች ናቸው ስለ አባይ ግድብ ሲንሰፈሰፉ መታያቸው ስለማሰራት የሚደረገው የፈንድሩጫ። በመጀመሪያ ደረጃ አባይ ላይ ሊሰሩ የታቀዱ ወደ 38 ግድቦች ነበሩ በአጼ ኃይለ ሥላሴ ዘመን የተጠኑ። የተለያየ ቦታ ላይ ሊሰሩ የታቀዱ። ለምን እዛ ቦታ ላይ ብቻ ተመረጠ ይሄ ያሁኑ? ለምንስ ነው እንደው እነዚህ ወያኔዎች በጣም የተንሰፈሰፉበት እዛ ግድብ ላይ? ከዚህ ሪጅን ጋር ካርታውን በአነህልናችሁ ሳሉትና እያልኳችሁ ካለው እንትን ጋር አያይዙ ልብ አድርጉ። ትግራይ ከቤኒሻንጉል ተያይዛለች። ይሄ ግድብ ያለው ቤኒሻንጉል ላይ ነው። ቤኒሻንጉል ደግሞ እነሱ ጨፍጣፍጣፈው የፈጠሩ ስለሆነ ወይ በሰላም አብሮ ይኖራል ከነሱ ጋር አለዛ በግድ ተገዶም የትግራይ ይሆናል። ጋምቤላም እንደዚሁ ሰብዙም ሰው እየተፈረበት ስለሆነ ይሄ ነው ፌዝ 5 አማራን የማጥፋት ፌዝ ነው። አገው ዴሞክራቲክ ፓርቲ የሚባል አለ ተዘጋጅቶ ውስጥ ለውስጥ ስራውን እየሰራ ያለ። ይሄ ምን ያደርጋል? ከቀማት የተረፈውን መላውን የጎንደር መሬት ጎጃምን እንዳለ ወሎን እንዳለ ጠቅሎ ያገው ያደርግና እዛ ሪጅን ላይ አማራ የሚባል ህብረተሰብ ይጣፋል አይኖርም። እነዚህ ደግሞ የሚመሩት ከፍተኛ አሁን በአደሩስ ያሉ የትግሬና ያገው ተወላጅ የሆኑ ሰዎች በአደንስም ያሉ አሉ እንደነ ካሳ ተክለብርሃን ያሉ ግማሽ ትግሬ ግማሽ አገው የሰቆጣ አገው ውስጥ ነው ስራቸውን እየሰሩ ነው ያሉት። እነዚህ ሰዎች ነገ የቀማንትን ከጨረሱ በኋላ ወደዚህኛው ይመጣሉ። ይሄንን ሲጨርሱ አሁንም በእነዚህ ሰዎች አማካኝነትና በእነሱ ተጠፍጥፎ የሰራ ስለሆነ እኛ ከትግራይ ጋር ነው የምንሆነው ብሎ አባይን ከነምንጩ እስከ ሸዋ ድወሰን ድረስ ያለውን አባይ ጎጃምን በሙሉ ይዘው ወሎን ይዘው የትግራይ ክልል አካል ያደርጉታል። አለቀ። ያኔ ሌላ ፌዝ ወደ ፌዝ 6 ምናልባት በጣም ከተኛንላቸው አሁንም ይሄ ሁሉ የሆነ በመጀመሪያ ደረጃ ስለተኛን ነው። የመጀመሪያው በፌዝ 1 እና ፌዝ 2 ላይ ነበር ሊያልቁ ያልቀ ነበረው። ግን እድል ገጥሟቸው ስልጣን ያዙ። ሲያንኳኩ ሲገፉን ሲነኩን ምንም የለንም ተኝተናል ሙተናል። ስለዚህ ሌሎች ፌዞችን እየሰሩበት ከጊዜ እያደሩ ከጥቅማቸው አኳያ ሌሎች ፌዞችን ሌሎች ምዕራፎችን እየሰሩ ይደርሳሉ። አሁንም ከተተኛላቸው ይሄኛው የአማራን አጥፍቶ ያገው ፓርቲን እዛ አካባቢ ማስፈን ከተቻለ ፌዝ 6 ይከተላል። አዲስ አበባንም ክሌም ያደርጋሉ።
ጌታዬ በማከለው ልግባና ምናልባት ወደፊት ሰፊ ጊዜ ሰጥተውን ዛሬ እርሶም እንደሚቸኩሉ አቃለው ሰፋ ያለ ውይይት እንድናደርግ ካሁኑ ለምንወታለው በዚህ አርስት ላይ። ግን ከመለያየታችን በፊት ይሄ ሁሉ ሙከራ ያደረጉ የሚሳካላቸው ይመስሎታል? በዛውም ደሞ አያይዘው አዲስ አበባ ውስጥ ይሄንን የሚያስቡ ከሆነ ለምን ነው አዲስ አበባ ውስጥ መሬትም ቤትም የሚሰሩ?
የመጀመሪያውን ይሳካላቸዋል ወይ ነው? አዎ ከተኛን የስ ይሳካላቸዋል። የነቃ የተደራጀ እና የታጠቀ ኃይል ሁልጊዜ አሸናፊ ነው። ከተም ሌላው አልነቃም፣ ነቅቶ አልተደራጀም፣ አልታጠቀም። እነሱ ነቅተዋል፣ የሚያደርጉትን ያውቃሉ፣ አረቀው ፕላን ያቀዳሉ፣ ታጥቀዋል፣ ያንን ተግባራዊ ያደርጋሉ። የፕሮፓጋንዳ ማሽን አላቸው፣ እያደረጉ ነው ያሉት። ሌላው ህዝብ ከዚህ ይሄን ሁሉ አይቶ ቅድሚያ መስጠት ያለበትን ሁሉ ተገንዝቦ ባልሆኑ ቅራኔዎች የጎንዮሽ ትግል ከማድረግ ይልቅ እነዚህ ሰዎች አላማቸው ምንድነው ብሎ በአንድነት ተነስተው አሁን ቅርብ ጊዜ እየተደረገ እንዳለው ከታገላቸው አያደርጉትም፣ አይሳካላቸው በምንም ተአምር አንድ አናሳ ቡድን አብዛኛውን የኢትዮጵያን ህዝብ አሸንፎ ይሄንን የመሰለ መሰሪና እኩይ እቅድ ተግባራዊ ሊያደርግ አይችልም። ህልማቸው ሁሉ ቅዠቱ ነው ይቀራል። እንኳን ወልቃይትን ሌላም ብዙ ነገር ሊያጡ ይችላሉ በዚህ አካሄዳቸው። ህዝባችን አንድ ከሆነ ለምን አዲስ አበባ ግን ካለቀን ይቀጥላሉ? ይሳካል ከተኛን እርስ በርስ እየተባላ ከቀጠል ዋናውን ጠላታችን ማጥቃትተን የጎንዮሽ ትግል በተቃቀል ልዩነት ምን ላይ ከሆነ ይሳካላቸዋል፣ ያደርጉታል። ምክንያቱም ምንድነው የሚባል አባባል አለ፣ 50 ነፍሷን ሆና አንድ ነብር ፈጃት ነው። የበግ ሞኝነት ለራሷ ማልበጃት 50 ነፍሷን ሆና አንድ ነብር ፈጃት ነው። አዎ ምንም ብንበዛ አንድ ካልሆን ካልነቀን ካልተደራጀን እነዚህ አናሳ ይሄነሳ ቡድን ያጠቃናል። እያጠቃንም ነው። በእኛው ሰዎች የኛን ሰዎች በሆዱ ገዝቶም በምንም ትብሎም በእኛው ሰዎችም እያስመታን ነው እጁን አርዝሞ። አዲስ አበባ ላይ ለምንድን ነው ታዲያ እንደዚህ አድርገው ኢንቨስት የሚያደርጉት? ወል አዲስ አበባ ላይ በሁለት መንገድ ልናየው እንችላለን። አንደኛው ፌዝ 6 ከተሳካላቸው አዲስ አበባን በዚህ መልኩ እየቀጠሉ የውሸት ፕሮፓጋንዳም ትንያለ የህዝቡ ፖፑሌሽን ትግራይን እየመጡ እያሰፈሩ ያደርጉት ይችላሉ። ዋይ ኖት የዚህን ትንያለ። ሌላው የሚያገኙት መሬት በመድሎ እና በነፃ ነው በአብዛኛው፣ ወይም ደግሞ ከተዘረፈ ገቨርንመንት እየተሰጣቸው ያለ የሚያገኙት ገንዘብ ነው።
ለውጥም ቢሄዱ ለውጥ የለውም።
የስ የሚሰሩበት ገንዘብ የሚገኘው ከኛው ባንክ፣ መሬታችን የኛ። አንድ አመት እንኳን ሰርተው አከራይተውት የሚሄዱ በነፊት ነው ለነሱ። ምንም ሉዝ የሚያደርጉት ነገር የለም። ደግሞ ሲሄዱም you will see እግዚአብሔር የኔን እምነት እናንተ ተግባራዊ አድርገው እንጂ ብዙ ነገሮችን ዲስትሮይ አድርገው ነው የሚሄዱት። በጣም ተንኮለኞች ስለሆኑ እኔ ፈራለሁ ለህዝቤና ለእንትኑ ለሀብቱ ሲሉ ብዙ ነገር አፍርሰው ሊሄዱ ይችላሉ። ብዙ ነገሮች አትም አሁን ምንድነው ትናንትና ብሬኪንግ ኒውስ የሰማሁት ባህርዳር ዩኒቨርሲቲ ውስጥ ቦምብ ተጠምዶ ተገኘ ከአንድ የትግራይ ተማሪ ዶርምተሪ ውስጥ። ያ ቦምብ የእሱን ዶርም ብቻ አይደለም የሚያፈራርሰው፣ ገምቱት። ገና ብዙ ቦምቦች የሚፈነዱ ይኖራሉ። ሰዎቹ በጣም
ሃሎ
አልማጮቻችን፣ ተቋርጦብናል ግንኙነታችን ከሳቸው ጋር። እንደገና ደውለን እንሰናበታለን። ግን ለአድማጮቻችን ቃል የምንገባው ከኚህ ምሁር ጋራ ሰፋ ያለ ከአንድ ሰዓት ከሁለት ሰዓት የሚሆን ውይይት ለማድረግ በሰፊው ከሳቸው ጋር ለመወያየት ዓላማ ያለን መሆኑን ከወዲሁ እንገልጻለን።
አስደሳች ዜና ለሙዚቃ አፍቃሪዎች በሙሉ በየዓመቱ በስቶክሆልም ከተማ ላይ የሚከናወነው የካልቸር ፌስቲቫል ምክንያት በማድረግ ታዋቂዋ ድምፃዊ አስቴር አወቀ በጉስቶፍ ኦዶል ስቶሪ ላይ ኮንሰርቷን በነጻ ታቀርባለች። አስተውሉ። ቀን የፊታችን አርብ ኦገስት 19 መግቢያ በነጻ አዘጋጅ ሰላም
አድማጮቻችን አሁን የታሪክ ተመራማሪውን አቶ አገኘሁን አግኝተናቸዋል። ከመሰናበታችን በፊት ቃል ገብተውልኛል ከሁለት ሳምንት በኋላ ሰፋ ያለ በአጠቃላይ ኢትዮጵያን በተመለከተ ምን መደረግ እንዳለበት፣ ምን እንደታለመባት ያቺ ሀገር፣ ያ ህዝብ ምን እንደታሰበበት፣ ህዝቡስ ምን ማድረግ እንዳለበት እንወያያለን ብለው ቃል ገብተውልኛል። አሁን ግን ለመሰናበት ያህል ከኛ ጋር አንድ ሁለት ደቂቃ አላቸው። ጌታዬ፣ እያንዳንዱ ኢትዮጵያዊ ምን ማድረግ አለበት? ሁለት ደቂቃ ሰጥቶታለሁ።
እያንዳንዱ ኢትዮጵያዊ አገሩም ምን አይነት አደጋ ውስጥ እንዳለች፣ ወያኔ ባመጣው የዘር ችግር፣ የጥላቻ ችግር፣ አሁን ምን ችግር ላይ ውስጥ እንዳለን፣ የመበታተን አደጋ ወይም ደግሞ የመተላለቅ አደጋ የዘር ለይቶ ያመጣብን ስለሆነ ይሄንን በአንድ ላይ ሆነን መመከት መቻል አለብን። የጎንዮሽ ትግር አስፈላጊ አይደለም። ጠላታችን በትክክል ማን እንደሆነ ለይተን እንወቅ።
ግናለው
መቻቻል የሚገቡ ቅራኔዎችን ለማቻቻል ሞክረን በአንድ ላይ ምናተኩርበት አንድ አገራችንና ህዝባችን የጠላ ጠላት አለ። እዛ ላይ እናትኩር። አገራችን ለማዳን ጥረት እናድርግ። የአባቶቻችን ልጆች እንሁን። አባቶቻችን ተነጣጥለው አይደለም ይችን አገር ያቆዩት፣ አንድ ሆነው በመዝመት ነው። እና ይሄም ትውልድ የአባቶቹ ልጆች ሆኖ ይችን አገር የመታደግ ትውልዳዊ ግዴታ አለበት። አመሰግናለሁ።
በጣም አመሰግናለሁ። ግን በራሱ ቃል እኔ በውሸት ያልኩት እንዳልሆነ፣ ምክንያቱም አርስቱን ብዙ ሰው ነው እየደወለ አሁን ቀጥሉ የሚለው፣ በራሱ ቃል ከሁለት ሳምንት በፊት ቃል የገቡልኝ መሆኑን ይናገሩ።
በራሱ ቃል አቶ አህመድ ያለውን አረጋግጣለሁ። ከሁለት ሳምንት በኋላ እኔ በዚህ የሚቀጥለው ሳምንት ቢሆን ደስ ይለኝ ነበር፣ ግን እዚህ ለንደን ውስጥ በዚሁ ጉዳይ አገራችንን በሚመለከት የፈንድሬዚንግ ዝግጅት እያዘጋጀን ስለሆነ እዛ ላይ ስለምሳተፍ ነው እንጂ የአሁኑ እሁድም ቢሆን ደስ ይለኝ ነበር የሚቀጥለው። ግን የወዲያኛው ሳምንት እገኛለሁ። ጥያቄም ካለ ለመመለስ ዝግጁ ነኝ እና ቃል እገባላችኋለሁ። ለኢትዮጵያ ያልሆነ
እውቀት
ጊዜ ምን ሊሆን ነው? ስለዚህ በዚህ ጊዜ እያንዳንዳችን እንኳን ጊዜያችን ሁሉንም ነገር መስዋዕት ለማድረግ መነሳት አለብን። ወንድሞቻችን ደማቸውን እየሰጡ አይደለም? ህይወታቸውን እየሰጡ አይደለም እንዴ? እና ቃል እገባላችኋለሁ ወንድሞና እህቶቼ።
በጣም እናመሰግናለን አቶ አገኘው። ከሁለት ሳምንት በኋላ እስከምንገናኝ ድረስ ጤና ይስጥልኝ።
ጤና ይስጥልኝ። እግዚአብሔር ይስጥልኝ። አመሰግናለሁ።
ታላቅ የመዝናኛ ምሽት በስቶኮልም ከተማ ወገኔ በስማኛ ገሬ አንድነት ይመጀና ሳሬ ወገኔ ዝነኛው ድምፃዊ ብርሃኑ ተዘራ ወይንም ላፎንቴ የኢትዮጵያን አዲስ አመት ምክንያት በማድረግ ስዊድን ካሉ ወገኖቹ ጋር ወገኔ የሚለውን ምርጥ ሙዚቃውን ይዞ በጋራ ለማክበር ተዘጋጅቷል። ስለዚህ የኢትዮጵያን አዲስ አመት ዋዜማን ከብራኑ ተዘራ ጋር በስቶኮልም ሮግስፌድ ፎልኬቲዩስ በጋራ ያክብሩ። ቀን ቅዳሜ ሰፕቴምበር 10 2016 ዓመተ ምህረት ቦታ ሮግስፌድ ፎልኬቲዩስ ቱነል ባና ሮግስፌድ ሰዓት ከ21 ሰዓት ከ30 እስከ ለሊቱ 3 ሰዓት ድረስ መልካም አዲስ አመት ይሁንልዎ።
ማንን እንስጋ? የኢትዮጵያ ህዝብ በሶት ላይ ከለበስ መገንፈሉ ትልቅ ጭንቀት ውስጥ የከተተው የህዋሃት አፋኝ አገዛዝ በሚቀጥሉ ሰዓታት አሊያም ቀናቶች ውስጥ እንዳሁን ቀደሙ በተለያዩ የኢትዮጵያ ግዛቶች እንዳረገው ኢትዮጵያ ውስጥ ያለውን ኢንተርኔት ኮኔክሽን ሙሉ በሙሉ ለመዝጋት እየመከረ እንደሆነ ከውስጥ የወጡ መረጃዎች ይጠቁማሉ። በተለይም ሀገር ውስጥ ተቀጣጥሎ እየተፋፋመ ባለው ትግል ላይ ከፍተኛ ግባት በመሆኑ ኢትዮጵያውያኑን በመላው ዓለም ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ለማገናኘት እንደ ድልድይ እያገለገሉ ያሉትን እንደ ፌስቡክ፣ ትዊተር፣ ስካይፕ የመሳሰሉትንም ሀገር ውስጥ የውያኔ ስርዓት በዜጎች ላይ የሚያደርገው መጠነ ሰፊ ጭፍጨፋ ለዓለም ህዝብ ማጋለጥ ሂደት ውስጥ ከፍተኛ ሚና የሚጫወቱት ማህበራዊ ሚዲያዎችን እንዲሁም ድረ ገጾችን ለመጠቀም እንዳይቻል እንዲሁም ከተቻለ እስከመጨረሻው ካልተቻለ ደግሞ አሁን ያለውን የትግል ስሜት ጨፍልቆ ለማምከን እስከሚቻል ድረስ አገልግሎቶቹን ለማቋረጥ ስለሚቻልበት ሁኔታ የመንግስት ሹማምንቶች ተመካክረዋል። ቀድሞ ነበር እንጂ መጥሮ መደቆስ አሁን ምን ያደርጋል ድስት ጥዶ ማልቀስ እንዲሉ አበው እኔም የሚይዝ የሚጨብጠው ላጣው መንግስት እንዲሁም በስብሰባ ለተጠመዱት ላልተሾሙ ሹማምንቶቻችን እንዲህ መከርኩ። ሳይቃጠል በቅጠል እንዲሉ አስቀድሞ መዝጋት የነበረባችሁ ቅጥያጣ የሙሰኛን ኪስ ነው። መዝጋት ወደ ህዝብ ጥይት የሚተፋ አፈሙዝን ነው። መዝጋት የአንድ ዘር የበላይነትን የዘረኝነትንና የአድሎን በስልጣን የመባለግ ሽንቁርን ነው። መዝጋት የተናገረውን የጻፈውን የተቃወመውን ሁሉ የሚወረወረበትን የእስር ቤት በሮች ነው። ከምንም በላይ መዝጋት የሚያስፈልገው የመዝጊያ ዘመን የሌለው ልቅ የስልጣን ዘመንን ነው። ከዛ ውጭ መጽሔት ቢዘጋ ቴሌቪዥን ህዝብ ከመረረው መረረው ነው። የሰላም በሮች ሲዘጉ የአመጽ በሮች ይከፈታሉ።
አድማጮቻችን አሁን 5 ሰዓት ሆኗል። ከዚህ በመቀጠል ዜናዎችን እናሰማችኋለን። የሞረሽ ወገኔ የስዊድን ቅርንጫፍ ወያኔ በአማራው ህዝብ ላይና በሌላውም ኢትዮጵያዊ ወገኑ ላይ የሚፈጽመውን ግድያና ጭፍጨፋ ለማውገዝና ከህዝቡ ጋር የሚቆም መሆኑን ለማሳወቅ ከትናንት ወዲያ አርብ በስቶክሆልም ከተማ የጠራው ህዝባዊ የተቃውሞ ሰልፍ በደማቅ ሁኔታ ተጀምሮ በደማቅ ሁኔታ ተጠናቀቀ። በዚሁ በስዊድን ፓርላማ ፊት ለፊት በተደረገው ሰላማዊ ሰልፍ ላይ በጣም ብዙ ህዝብ የተገኘ ሲሆን ሞረሽ ወገኔ የስዊድን ቅርንጫፍ ሊቀመንበር በሰላማዊ ሰልፉ መክፈቻ ላይ ሲናገሩ ሞረሽ ወገኔ የተቋቋመበት ዓላማ በአማራው ህዝብ ላይ የሚደርሰው ግፍና በደል በተገቢው ትኩረት ያላገኘ ስለሆነ ይህንን በአማራው ላይ እየደረሰ ያለውን የዘር ማጥፋት ዘመቻ ለማሳወቅ ነው። ሊቀመንበሩ በመቀጠልም ሞረሽ ወገኔ የፖለቲካ ድርጅት ሳይሆን የሲቪክ የህዝብ ድርጅት መሆኑን ገልጸዋል። በዚሁ ሰላማዊ ሰልፍ ላይ የስዊድን የግራ ክንፍ ፓርቲ ተወካይ ተገኝተው ህዝብን በማስፈራራትና በመሳሪያ መቆጣጠር እንደማይቻልና ለዲሞክራሲ ለእኩልነትና ለመብት መከበር ድርጅታቸው ከኢትዮጵያኖች ጎን የሚቆም መሆኑን ገልጸዋል። በዚህ ሰላማዊ ሰልፍ ላይ ሰልፈኞች ከያዟቸው መፈክሮች መካከል ወልቃይት አማራ ነው፣ የኦሮሞ ወንድሞቻችን ደም የኛም ደም ነው፣ ትግሬ እንጂ ትግራይ ከተከዜ አልፎ አያውቅም የሚሉና ሌሎችም ይገኙባቸዋል።
የአርበኞች ግንቦት ሰባት እና የኦሮሞ ዲሞክራሲያዊ ግንባር ኦብዴግ ውህደት አደረጉ። የአርበኞች ግንቦት ሰባት እና የኦሮሞ ዲሞክራሲያዊ ግንባር ኦብዴግ በጋራ ለመታገል የሚያስችላቸውን ታሪካዊ ስምምነት አደረጉ። ሁለቱ ድርጅቶች በስምምነታቸው ላይ እንደገለጹት ስለ አንድ ዓላማ በመታገል ኢትዮጵያንና ኢትዮጵያውያንን ከወያኔ የባርነት ቀንበር ለማላቀቅ መፍትሄው በጋራ መታገልና በአንድነት መስራት አማራጭ የሌለው መፍትሄ መሆኑን መረዳታቸው ነው። ስምምነታቸውን አስመልክቶ ሁለቱም ድርጅቶች በጋራ በመሆን በኢሳት በኩል ባስተላለፉት ለህዝብ ይዛ ባደረጉት ወቅት እንደገለጹት ከዚህ በኋላ የሚደረጉ ትግሎች ከተናጠል ወደ አንድነት በጋራ ትግል እንደተለወጠ አስታውቀዋል። እስከ ነጻነት ማብቂያ ድረስ በሚቆየውና በዜጎች እኩልነት ላይ የተመሰረተች ኢትዮጵያን እስክትመሰረት ድረስ ዘላቂ የሚሆን መሆኑን በመግለጫቸው ላይ አያይዘው አስታውቀዋል።
በኢትዮጵያ እየተካሄደ ባለው የኃይል እርምጃ አስመልክቶ ምዕራባውያን ሀገራት ለኢትዮጵያ የሚሰጡትን ድጋፍ ዳግም እንዲያጤኑት የሚያደርግ መሆን አለበት ሲል ዋሽንግተን ፖስት ጋዜጣ አቋሙን በሚያንጸባርቅበት ርዕሰ አንቀጹ ገለጸ። በሀገሪቱ እየተካሄዱ ባሉ የፖለቲካ ጉዳዮች ዙሪያ አቋሙን ይፋ ያደረገው ይኸው ዓለም አቀፍ ጋዜጣ የፕሬዝደንት ባራክ ኦባማ አስተዳደር በሀገሪቱ እየተፈጸመ ያለው ግድያ ተቀባይነት የሌለው መሆኑን በይፋ ማወጅ እንዳለባቸው አሳስቧል። በኢትዮጵያ እየተፈጸመ ያለውን ግድያ አስመልክቶ የአሜሪካ መንግስት ከቀናት በፊት ያወጣውን መግለጫ የተቸው ዋሽንግተን ፖስት ጋዜጣ አሜሪካ የኢትዮጵያ መንግስት የኃይል እርምጃ ከመውሰድ እንዲቆጠብ አለመጠየቋን አክሎ ኮንኗል። ገዢው የኢትዮጵያ መንግስት በመቶዎች የሚቆጠሩ ሰዎችን እየገደለ ምዕራባውያን ሀገራት አሁንም ድረስ ድጋፋቸውን ለምን ይሰጣሉ ሲል የጠየቀው ጋዜጣው ከአሜሪካ በተጨማሪ ምዕራባውያን በሀገሪቱ ላይ ያላቸውን አቋም መፈተሽ እንዳለባቸው አስታውቋል።
በኢትዮጵያ እየተካሄደ ያለው ህዝባዊ ንቅናቄ በመላው ኢትዮጵያ ተጠናክሮ ሊቀጥል እንደሚችል ተነገረ። በሳምንቱ መገባደጃ ላይ በኦሮሚያና በአማራ ክልሎች በተካሄደው ህዝባዊ የተቃውሞ ሰልፍ ከመቶ በሚበልጡ ሰዎች ላይ መንግስት የጸጥታ ኃይሎች መግደላቸውን ተከትሎ ህዝባዊ ተቃውሞው በመላው ኢትዮጵያ ተጠናክሮ ሊቀጥል እንደሚችል ተነገረ። የኦሮሞ ፌዴራላዊ ዴሞክራሲያዊ ሪፐብሊክ የድርጅት አባል የሆኑት አቶ ሙለታ ገመቹ አሜሪካን ሀገር ለሚተላለፈው ኤቢኤንሲ ለተባለው የቴሌቪዥን የዜና አውታር ሰዎች በመንግስት ኃይሎች በመገደላቸው ተቃውሞ እንደተቀጣጠለ አስታውቀዋል። ከዚህ በኋላ የሚደረጉ ህዝባዊ ተቃውሞዎች ከቁጥጥር ውጪ ሊወጡ እንደሚችሉ አቶ ገመቹ በዚሁ ለቴሌቪዥን ጣቢያው ባደረጉት ቃለ ምልልስ ላይ እንደገለጹት የኢትዮጵያ መንግስት በየቦታው የጦር ኃይሉን አሰማርቶ ተማሪዎችንና ተቃዋሚ ፓርቲ ደጋፊዎችን ይገድላል በማለት አስታውቀዋል።
በኢትዮጵያ በመባባስ ላይ ያለው ህዝባዊ አመጽና የፖለቲካ አለመረጋጋትን ተከትሎ በእስር ላይ የሚገኙት አቶ አንዳርጋቸው ጽጌን ጨምሮ ሌሎች የፖለቲካ እስረኞች ደህንነትን አደጋ ውስጥ እንደከተተው አንድ ዓለም አቀፍ የብሪታንያ የሰብአዊ መብት ተሟጋች ድርጅት በሳምንቱ መገባደጃ ላይ አስታወቀ። የብሪታንያ መንግስት በሀገሪቱ ያለውን ወቅታዊ የፖለቲካ ነውጥ ግምት ውስጥ በማስገባት አቶ አንዳርጋቸው ጽጌን በአስቸኳይ እንዲፈቱ ጥረትን ማድረግ እንዳለበት ሪፕሪቭ የተሰኘው ተቋም ገልጿል። በኢትዮጵያ በመካሄድ ላይ ያለውን ህዝባዊ ተቃውሞ በሳምንቱ መገባደጃ ብቻ ወደ 100 የሚሆኑ ሰዎች ሞት ምክንያት መሆኑን ያወሳው የሰብአዊ መብት ተሟጋች ድርጅቱ የብሪታንያ መንግስት ዲሞክራሲ እንዲሰፍን ትግል በማድረግ ላይ ባሉ አካላት ላይ የሚወሰደው የኃይል እርምጃ ከቁጥጥር ውጭ ከመሆኑ በፊት ዜጋውን እንዲታደግ ጥሪውን አቅርቧል። በኢትዮጵያ በአዲስ መልክ በመካሄድ ላይ ያለው ይኸው ህዝባዊ ተቃውሞ በተለያዩ ጊዜያት ለእስር ከተዳረጉ የፖለቲካ እስረኞች አሳሳቢ ስጋት እየሆነ መጥቷል ሲል የብሪታንያው ድርጅት አመልክቷል።
ሂውማን ራይትስ ዎችን ጨምሮ የተለያዩ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በቅርቡ የጸጥታው ምክር ቤት ለተለዋጭነት አባል ሆና የተመረጠችው ኢትዮጵያ ለድርጅቱ መሪዎች እንድትገዛ ጥያቄ ማቅረባቸው ታወቀ። ሀገሪቱ ያላትን የቆየ የሰብአዊ መብት ረገጣ ታሪክ ቋሚ ላልሆነ የተለዋጭ አባል አያበቃትም በሚል ክርክር እንደተወያዩ ለማወቅ ተችሏል። አባል ሆኖ ከተመረጠችም በኋላ በተባበሩት መንግስታት ድርጅት የተቀመጡ በዓለም አቀፍ ድጋፍ ድንጋጌዎች ደንብ ታክብር ሲሉ ተቋማት በመጠየቅ ላይ ናቸው። የኢትዮጵያ መንግስት በጸጥታና በሰብአዊ መብት ምክር ቤት አባል ሆና ብትገኝም ሀገሪቱ እየፈጸመች ያለችውን የሰብአዊ መብት ጥሰት ግድያ በአባል ሀገራት ዘንድ ጥያቄ ማንሳት እንዳለበት ሂውማን ራይትስ ዎች በተጨማሪ አሳስቧል። አድማጮቻችን ዜናዎቻችን እስካሁን ያሰማናችሁ ነበር። ለቀሪ ዝግጅቶቻችን ጋር አብራችሁ ተቆዩ ዘንድ ያክብሮ ግብዣችን ነው። እስካሁን ስለን አብራችሁን ተቆያችሁ እናመሰግናለን። ሰላም።
ታላቅ የመዝናኛ ምሽት በስቶኮልም ከተማ ወገኔ በስማኛ ገሬ አንድነት ይመጀናል ሳሪ ወገኔ ዝነኛው ድምጻዊ ብርሃኑ ተዘራ ወይንም ላፎንቴ የኢትዮጵያን አዲስ አመት ምክንያት በማድረግ ሲውድን ካሉ ወገኖቹ ጋር ወገኔ የሚለውን ምርጥ ሙዚቃውን ይዞ በጋራ ለማክበር ተዘጋጅቷል። ስለዚህ የኢትዮጵያን አዲስ አመት ዋዜማን ከብርሃኑ ተዘራ ጋር በስቶኮልም ሮግስቬድ ፎልኬቲዩስ በጋራ ያክብሩ። ቀን ቅዳሜ ሰፕቴምበር 10 2016 ዓመተ ምህረት ቦታ ሮግስቬድስ ፎልኬቲዩስ ቱነል ባና ሮግስቬድ ሰዓት ከ21 ሰዓት ከ30 እስከ ሌሊቱ 3 ሰዓት ድረስ መልካም አዲስ አመት ይሁንልዎ። ታላቅ የመዝናኛ ምሽት በስቶኮልም ከተማ ወገኔ በስማኛ ገሬ አንድነት ይመጀናል ሳሬ ወገኔ ዝነኛው ድምጻዊ ብርሃኑ ተዘራ ወይንም ላፎንቴ የኢትዮጵያን አዲስ አመት ምክንያት በማድረግ ሲውድን ካሉ ወገኖቹ ጋር ወገኔ የሚለውን ምርጥ ሙዚቃውን ይዞ በጋራ ለማክበር ተዘጋጅቷል። ስለዚህ የኢትዮጵያን አዲስ አመት ዋዜማን ከብርሃኑ ተዘራ ጋር በስቶኮልም ሮግስቬድ ፎልኬቲዩስ በጋራ ያክብሩ። ቀን ቅዳሜ ሰፕቴምበር 10 2016 ዓመተ ምህረት ቦታ ሮግስቬድስ ፎልኬቲዩስ ቱነል ባና ሮግስቬድ ሰዓት ከ21 ሰዓት ከ30 እስከ ሌሊቱ 3 ሰዓት ድረስ መልካም አዲስ አመት ይሁንልዎ።
Thank you.
አድማጮቻችን አሁን አስቴር አወቀን የሚያመጣው የስቶክሆልም ድርጅት ከኛ ጋር አለ ቢስኮይን ኮርት ኢንተርቪው ቦይ ኤደ ሶም ሄንደር ቦይ ኤደ ኒስካ ዮራ ቪልካ ኤኒ ቫርፈር ቢውደኒ አስቴር ኦክ ዲፊንሴንቲል ባያ ፍሽቶት ዲንተ ባር አስቴር አወቀ
ኔ ደስተመር Ja, jag heter Ossiel och jag kommer från kulturorganisationen Selam.
Okej.
Okay. Vi är en organisation som arbetar för att musik från Afrika och från Latinamerika och Karibien ska finnas bra representerad i Sverige med de bästa artisterna.
Okej.
Okay. Och vi har tidigare haft möjlighet att presentera stora artister, både från Etiopien och andra länder. Vi hade nu från Kuba, deras största artister från Kuba hade vi för 2 veckor sedan och nu har vi det stora nöjet att presentera Astra Wake.
Okay.
Som är roligt är att det kommer vara mitt i stan, det är utomhuskonsert, det är fri entré, så att det kommer bli en fantastisk fin konsert där vi operan, Gustav Adolfs torg heter platsen. Så vi är mycket glada att få chansen att presentera Aster på det här sättet, på ett väldigt generöst sätt för hela Stockholms befolkning. Det blir roligt.
Du, förutom Aster, det kommer en till, har jag hört talas.
Ja. Det stämmer, Aster går på scen klockan 8. Så konserten med Aster är klockan 8. Sen är det en liten paus. Och sen 9:15 så är det Alpha Blondie. Det är en av de största reggae-artisterna som finns.
Okay.
Han har sin bakgrund i Elfenbenskusten.
Okay.
Så det kommer komma mycket folk till båda de här konserterna. Så vi är mycket glada att kunna hålla en tematik. Vi kommer ha DJs som spelar mellan konserterna och efter. Så om man vill bara stanna kvar och dansa på torget så går det absolut bra att stanna kvar och dansa ända fram till klockan 02. Så hela kvällen är liksom uppbyggd och programmerad som en fin festivalkväll.
Mm.
Där temat är afrikansk musik, modern musik, traditionell musik. Och vi vill visa upp det bästa av musiken och kulturen som många här i Stockholm faktiskt representerar. Vi vill sprida budskap, kunskap om musiken, skapa möten kring musiken. Så vi är mycket stolta att få den här chansen. Det här är jätteartister som kommer nu. Och vi har jobbat hårt för att kunna boka dem. Så vi hoppas att mycket folk kommer såklart. Kom gärna med hela familjen. Kom med era barn, kom med era äldre. Det här är en fest för alla. Så varmt välkomna. Så jag vill tacka Etiopiska Radion för att ni hjälper oss att sprida det här budskapet. Och hoppas att vi får mycket folk.
Ja, du, säg en gång till var någonstans, när, vilken tid.
Ja, platsen är Gustav Adolfs torg. Det här är platsen framför operan, bredvid slottet, där vid vattnet. Så det är väldigt centralt i Stockholm. Aster går på scen klockan 8. Det är fri entré, gratis entré. Och alla är välkomna.
Vilken dag? Och datum?
Det är på fredag. Fredag, den fredag som kommer nu, 19 augusti. Fredag 19 augusti.
Okej.
Okay. Och det är en del av kulturfestivalen. Kulturfestivalen pågår i ett par dagar.
Okej.
Okay. Men just den här kvällen på fredagen, då har vi Selam-programmet på plats. Så det är en väldigt särskild fest som vi väntar och hoppas på. Så varmt välkomna nu på fredag, Astra Wake.
Bra.
På scen klockan 8.
Bra, lycka till, tack.
Tack så mycket, varmt
hej.
Tack.
Hej.
በየአመቱ በስቶክሆልም ከተማ ላይ የሚከናወነው የካልቸር ፌስቲቫል ምክንያት በማድረግ ታዋቂዋ ድምፃዊ አስቴር አወቀ በጉስታቭ አዶልፍ ቶሪ ላይ ኮንሰርቷን በነጻ ታቀርባለች። አስተውሉ፣ ቀን የፊታችን አርብ ኦገስት 19 መግቢያ በነጻ። አዘጋጅ ሰላም። Oh, oh, oh.
How are you, ma'am? It's been a while since we talked to each other. How are you doing? Miss Anna?
Hello?
Do you hear me?
I'm hearing you very, very far away.
Okay, let me see. Let me see. You can change something. How about now?
I'm hearing you, but...
it's very bad.
If you were very distant.
Let me call you back again.
Okay.
All right.
Hello?
Do you hear me now?
It's a bit better, yes.
Okay, let's try anyway. This is the maximum I can do when it comes to the technique. Now, it's been a long time ago since we talked to each other, Anna. And I presume you are aware of the current situation in Ethiopia. Do you follow what's going on in Ethiopia?
Yes, I am aware, and I must say, first of all, that I want to express my solidarity with the people of Ethiopia, and in particular with the relatives or the families of those who have been killed brutally by the forces of the government in the last month, and in particular all those in the last days. I'm very worried because, of course, what is happening shows that the people are desperate, are protesting, are not wanting to keep in silence and enduring the oppression anymore. I see very important solidarity between the Oromo who started protesting last year around Addis Ababa because of the land grab. But I see now that there is solidarity with the Amara, and I know that there were many, many people killed as well in the Amara region, in Bahir Dar, and that solidarity is very important. On the other hand, I'm very concerned because, of course, I also see there's a growing anger towards the Tigrayans, and I think this is very dangerous for the Ethiopian people. They cannot. This is what the oppressors want, is to divide people to rule, and it is a mistake to consider that all Tigrayans are responsible for the repression. We know that the ruling party is mainly instead of doing that in Ethiopia, have been accepting all the lies and the fabrications of this obviously undemocratic regime, which has systematically rigged all the elections, which is blatantly undemocratic because that's what the 100% control of the parliament clearly means. There have been faking all sorts of statistics to pretend that this is a country in fast development when the people of Ethiopia know very well it is not. And now are silent when they see that hundreds of Ethiopians are brutally killed by the forces of the dictatorship, and despite the fact that they see that the people, and namely the young people, are not accepting to be repressed anymore, and keep fighting and keep protesting.
Please allow me to translate this one to our listeners so that they can understand. Though I understand it, almost all Ethiopians understand English, but this is an Ethiopian radio and the official language is Amharic, so I have to do it anyway. አድማጮቻችን እንግዲህ አሁን በማነጋገር ላይ ያለነው የተከበሩ አና ጎሜዝ ነው። አና ጎሜዝ የሚሉት ምንድነው? እከታተላለሁ በየቀኑ የሚደረገው ነው አውቃለሁ። ያሁን ትንሽ ለውጥ ያለውና ደስ የሚለው ኦሮሞውና አማራው መተባበር ጀምሯል። ሶሊዳሪቲ እርስ በርስ መተጣጠ ጀምሯል። ይሄ የሚያስደስትና ተስፋ የሚሰጥ ነው። በሌላ በኩል አደጋ ይታየኛል፣ ትልቅ አደጋ። በጠቅላላ የኢትዮጵያ ህዝብ ጥላቻውን ወደ ትግራይ ላይ ማዞሩ ትንሽ ያሰጋል። ምክንያቱም የትግራይ ህዝብን በጠቅላላ እንደ ጠላት ማየቱ ትክክል አይሆንም፣ ጥሩም አይሆንም፣ ለኢትዮጵያ አደጋለው። በሌላ በኩል ደግሞ በጣም ቅር የሚለኝና የሚያሳዝነኝ የትግራይ ህዝብ በአደባባይ ወጥቶ ይሄንን በደል መቃወም አለመቻሉ ትንሽ ትክክል አይደለም ነው የሚሉት። በሌላ በኩል ይሄንን መንግስት ይሄንን ሁሉ ወንጀል እየሰራ ድጋፍ የሚሰጡት የአሜሪካ መንግስትና የአውሮፓ መንግስታት ከዚህ ከአፍ ያለፈ ከምላስ ያለፈ ተቃውሞቸውን ማሳየት ሲያሳዩ አልተሰማም፣ አልታየም። አሁን እንኳ የሁሉ ሰው ሲገደል መግደላችሁን አቁሙ አይደለም ያሉት። በጣም የሚያሳዝን ነው። ወጣቱ እና ህዝቡ በተለይ ወጣቱ ከእንግዲህ ወዲህ በጭቆና በእንደዚህ አይነት አስተዳደር መኖር አንፈልግም ብሎ ሲነሳ ይሄንን መደገፍ ያስፈልጋል ነው የሚሉት። Now I understand the United Nations has asked to be allowed to send an inquiry mission, but the TPLF government has rejected the inquiry mission. How about the AU? Have you any idea? Have you any notion to send an inquiry mission or something like that?
I'm sorry, I'm not able to understand what you're telling me.
Inquiry. The United Nations has been, you know, asking the Ethiopian government so that the government allowed the United Nations to send an inquiry mission, a mission which will investigate the killings, but the government has said no. How about the AU?
Well,
hello?
It has always been the attitude of the EPRDF in ruling Ethiopia. They have always been against any kind of accountability for what they do at home. And I'm really outraged that in the past, also the UN have been very silent and complicit with the government of Ethiopia. But I'm happy that now the UN Human Rights Commissioner has asked for this independent investigation. I think this is essential, and I think I urge the European Union and the United States to support the United Nations High Commissioner for Human Rights to indeed impose this investigation, and in particular to tell clearly to the government in private but as well public, so that the people of Ethiopia all hear that this killing must be stopped and that the government must hear the people of Ethiopia, the people who are protesting, who do not have any more patience to all the corruption, all the misgovernment that is going on, all the fake statistics, all the brutal repression that is indeed threatening to destabilize Ethiopia, and by destabilizing Ethiopia, destabilizing all Africa. The governments of the United States and the European Union have often used the excuse that Ethiopia is a crucial country for the stability of Africa, and that the Ethiopian regime has been assisting in the fight against terrorism and so on. Well, these are all lies and fabrications. The regime in Ethiopia, by its repressive, brutal nature, is actually the main factor destabilizing Ethiopia. It's putting the people with no more patience, no more restraint for the the violence of the regime. And the friends of Ethiopia, the real friends of Ethiopia, and those who really want stability in Africa, then must speak up and not turn a blind eye to this horrendous repression, brutal repression against the people of Ethiopia. I really think that a crucial way is immediately to support this call for the UN and to denounce as totally against the basic principles of UN membership, to reject the independent investigation that the UN High Commissioner for Human Rights has called for.
Ma'am, I have been reading the statement by the AU spokesperson on the recent violent clashes in Ethiopia, and it says, I quote, the federal Ethiopian...
I cannot hear you again. Please speak a bit louder.
I was reading the statement by the AU spokesperson on the recent violent clashes in Ethiopia, and it says, I quote, if you hear me, the federal Ethiopian constitution offers mechanisms which should be used by all sides to address the grievances behind the recent protest.
Whose statement?
The AU statement. Didn't you read AU statement, the European Union? Didn't you read that statement?
I was looking for one yesterday. I couldn't find it.
Yeah.
All these days. Is there one? When was it out?
I read it yesterday. I got it yesterday. And
I couldn't find it.
Okay.
I couldn't find it.
Okay.
I haven't read it.
Okay, man. Anyway, it says, you know, it was funny. It says, the Federal Ethiopian Constitution offers mechanisms which should be used by all sides to address the grievances behind the recent protests. Through constructive dialogue.
I cannot hear you. I'm not understanding what you're telling me.
The statement says, or the statement reads that the constitution, the Ethiopian constitution, allows all parts to freely discuss and solve their problems.
That is absolutely ridiculous. I haven't read that statement.
That was why I was asking you.
But if it says what you're telling me, calling on our parties to be restrained, exercise restraint, I think it's ridiculous, because it's actually asking the repressors, the murderers, the killers, and to put them in the equal footing with the people who are protesting against these murderers and these killers. This is ridiculous. It's that the people of Ethiopia have been very restrained all these years.
25 years.
Because of the horrendous, horrendous repression and violence and the stealing and the corruption and all the mischievous ways in which EPRDF and TPLF have ruled Ethiopia. And to actually put the people who are now being killed in the same level with those who are killing them, it's really very offensive. What we need from the European Union is to speak up clearly in favor of those who are fighting for basic human rights, for good governance, for genuine development, and against oppression, and actually to speak up against the oppressors. And the oppressors are the regime of Ethiopia, EPRDF and TPLF, who control the current government.
Is there any plans in the AU Parliament to discuss about the current violent situation in Ethiopia? Have you any plan yourself?
The Parliament is now in recess.
And when will it start?
It will be convening at the end of this month. And I'm pretty sure that the Parliament will be, many members are following what is happening. But at this moment, the parliament is in recess, so I don't expect that you will have any position by the parliament until the beginning of September. But I know that many members, like myself, are very worried and are following, and in particular, the members of the Development Committee and the Foreign Affairs Committee and the Human Rights Subcommittee, who have in the past been the ones more closely following the situation in Ethiopia. and were the ones who passed the most recent resolution, which was clearly condemning the regime after the November killings in Oromia. I do not think that the parliament will be able to take a position before early September, but I know that many members of the parliament are very concerned and following with attention, in particular because, of course, we know that in recent months the European Union has been planning to get even more cozy with the regime through a plan to finance the regime in exchange for the regime
to halt refugees,
repressing the people who are trying to get out of Ethiopia, emigrants and refugees, mostly of the people that you find in many parts of
Europe,
Northern Africa, Libya, but as well, I went to Calais, where there are refugee camps, and I spoke with many Ethiopians who are in Calais, were in Calais in July, and who told me they had recently fled Ethiopia. And of course, these people are refugees. They flee Ethiopia not because they don't like their home country. They love their home country. They flee because they have to flee for their lives, because they are fleeing the repression of the current regime. Instead of supporting these people and of clearly condemning the regime who makes the people flee Ethiopia, the European Union has been fooling itself and pretending that it can make a plan to support the regime of Ethiopia, curbing immigration. Well, most Ethiopians who have to flee Ethiopia are not emigrants. They are really genuine refugees. They are fleeing persecution and repression and oppression. And it's therefore ridiculous that the European Union has been contemplating this plan to finance Ethiopia, to prevent the people from leaving Ethiopia, while the same regime is actually the main factor making people flee Ethiopia.
Miss Anna.
Because they are the repressors and the oppressors. So the European Union has particular responsibilities. I've been very critical of this plan to finance the regime in Ethiopia and the regime in Sudan, to prevent people from fleeing these countries. Therefore, the European Union has a particular responsibility now that it is clear that the regime is
responsible for all this,
once again massacring the people, that the European Union cannot tolerate it. This is against its own principles and values, and cannot again betray the people of Ethiopia.
Miss Anna, I thank you very much, and I hope when the parliament reopens again, you will raise this question and discuss it, and then come up with a solution which will be to the benefit of the Ethiopian people. I thank you very much, and I hope.
And my solidarity with all Ethiopians who are fighting for freedom.
Thank you. Thank you. Thank you. Thank you very much. Thank you very much indeed.
አንድ ህዝብ አንድ ሀገር ሰው ነጻነት ይፈልጋል። ነጻነት ላለመፈለግ ራሱ ነጻነት ይጠይቃል። ስለዚህ ነጻነቱን የሚቃወም አይኖርም። ምክንያቱም ነጻነትን በራስ መቃወም በራሱ ነጻነት ነው። ሰው ነጻ ለመሆን ለመሆንም ላለመሆንም ነጻ መሆን አለበት። ሰው ነጻ ላለመሆን የመወሰን ነጻነት አለው። ዋናው ጉዳይ ውሳኔው የራስ መሆን አለበት። የሌላ አካል ጣልቃ ገብነት ሊኖረው አይገባም። ነጻነት የሰው ነው፣ የራሳችን ሀብት ነው። በሌሎች ጣልቃ ገብነት ሊገደብ ግን ይችላል። ስለዚህ ነጻነታችንን ከፈለግን መጠበቅ ይኖርብናል። ነጻነታችንን ለመጠበቅ ፈጻሚ ተቋም ያስፈልጋል። ፈጻሚ ተቋም ወይ ስርዓት የሚኖረው መንግስት ሲኖር ነው። መንግስት የሚኖረው ሀገር ሲኖር ነው። ሀገር የሚኖረው ህዝብ ሲኖር ነው። የምንፈልገው ነጻ ህዝብ ነው። ነጻ ህዝብ የሚኖረው ዲሞክራሲያዊ መንግስት ሲኖር ነው። ዲሞክራሲያዊ መንግስት የሚኖረው የዲሞክራሲ ግንዛቤ ያለው ህዝብ ሲኖር ነው። ግንዛቤ ያለው ህዝብ መብቱን ያውቃል። መንግስት አገልጋይ እንጂ ጌታ አለመሆኑን ይረዳል። በአጠቃላይ የህዝብ የስልጣን ባለቤት ሲሆን ዲሞክራሲያዊ መንግስት ይኖራል፣ እናም ነጻነቱን ያረጋግጣል። ህዝብ የስልጣን ባለቤት የሚሆነው መንግስትን መቆጣጠር ሲችል ነው። መንግስትን መቆጣጠር ስልጣን መስጠትና መንጠቅን ይጨምራል። ህዝብ መንግስትን መቆጣጠር የሚያስችል አቅም የሚፈጥረው አንድነት ሲኖረው ነው። ሰላማዊ ህዝብ በጎሳ፣ በቋንቋ፣ በሃይማኖት፣ በአካባቢ ወዘተ ሳይከፋፈል በአንድነት ሲቆም መንግስትን ይቆጣጠራል። በአንድነት መቆም ማለት የግድ አንድ አይነት የፖለቲካ አቋም መያዝ አይደለም። የራሱ የመሰለውን አመለካከት ይኖረዋል። የሚወሰነውም በአብዛሃ ወይም አብላጫ ድምጽ ነው። ምክንያቱም ሁሉም ሰው ነጻ ነው። ስለዚህ ነው ነጻ ህዝብ እንዲኖረን ነጻ መንግስት ያስፈልጋል። ነጻ መንግስት እንዲኖረን የህዝቦች አንድነት ያስፈልጋል። የህዝቦች አንድነት እንዲኖር የሀገር አንድነት መኖር አለበት። ምክንያቱም የሀገር አንድነት ከሌለ የህዝብ አንድነት አይኖርም። የህዝብ አንድነት ከሌለ የህዝብ ስልጣን አይኖርም። የህዝብ ስልጣን ከሌለ ዲሞክራሲ አይኖርም። ዲሞክራሲ ከሌለ ነጻነት አይኖርም። ነጻነት ከሌለ እኩልነት አይኖርም። እኩልነት ከሌለ ፍትህ አይኖርም። ፍትህ ከሌለ የህዝቦች አንድነት አይኖርም። የህዝቦች አንድነት ከሌለ የእርስ በርስ ችግር ይኖራል። የእርስ በርስ ችግር ሀገርን ያፈርሳል። ሀገር ከፈረሰ ምንም አይኖርም። ስለዚህ ነጻነት ከፈለግን ሀገር ያስፈልገናል። ሀገር ከፈለግን አንድ ህዝብ፣ የሚተባበር ህዝብ ያስፈልገናል። አንድ ህዝብ ከፈለግን ነጻነት ያለው መሆን አለበት። ነጻነት የሌለው ህዝብ ወይ ሀገር አይቆምም። ስለዚህ ሀገር እንዲቆም ነጻነት ያስፈልጋል። ነጻነት እንዲከበር አንድ ሀገር፣ አንድ ህዝብ አስፈላጊ ነው። ጨቋኝ ገዢዎች ግን የህዝቦችን አንድነት አይፈልጉም። ምክንያቱም ህዝብ አንድ ከሆነ ከተባበረ ከስልጣን ያስወግዳቸዋል። ለዚህም ነው ብዙ ጊዜ ከፋፍለ ግዛ ስትራቴጂ የሚጠቀሙ። ስለዚህ ነጻነት ፈላጊዎች እንዲያሸንፉና የህዝብና የሀገር አንድነት እንዲጠብቁ የህዝቦች አንድነት አደጋ ላይ የሚጥል ተግባር አንስራ። መከፋፈል ለገዢዎች ይጠቅማል። አዎ፣ አንድ ህዝብ አንድ ሀገር ለነጻነት። ኢትሶ አብርሃ ደስታ እንደጻፈ
አድማጮቻችን እንግዲህ የዛሬው ፕሮግራማችን ሊጠናቀቅ አንዳስ ደቂቃ ቀርቶታል። ከዛ ቀደም ብሎ ግን በሚቀጥለው አርብ በስዊድን የሚገኙ የኢትዮጵያ የሶሻል የፖለቲካ እንዲሁም የተለያዩ ድርጅቶች በአንድ ላይ በመሆን የታላቅ ሰላማዊ ሰልፍ ለማዘጋጀት እየተዘጋጁ ነው። ይህን በተመለከተ የቴሌፎን ኮንፈረንስ ለማቅረብ እየሞከርን ነው። የቴሌፎን ኮንፈረንሱን ለማስገባት ሁሉንም ድርጅቶች ለማስገባት እየተሞከረ ነው። ችግሩ የስልኮቹ 10 ሰው ነው መሰለኝ የሚችሉት እና ከአስር በላይ ስላልቻለ አሁን እየተሯሯጡ ነው ሁሉንም ለማስገባት። እንግዲህ ባለን ኢንፎርሜሽን መሰረት ድርጅቶቹ የእነዚህ ድርጅቶች በአጠቃላይ ያሉት ሞረሽ ወገኔ፣ የኦሮሞ ኮሚኒቲ፣ የኦሮሚያ ኮሚኒቲ፣ የጂ ግንቦት አርበኞች ግንቦት 7፣ የኢትዮጵያ ስደተኞች ማህበር፣ የኢትዮጵያ ኮሚኒቲ፣ የአፋር ዴሞክራቲክ ኦርጋናይዜሽን ፒፕልስ ዴሞክራቲክ ኦርጋናይዜሽን፣ ኦሮሞ ዴሞክራቲክ ኦርጋናይዜሽን፣ የታስክ ፎርስ ሸንጎ፣ ሰማያዊ ፓርቲ ስደተኞች ብያለው፣ ኢትዮጵያን ኮሚኒቲ፣ እነዚህ ናቸው። እነዚህን ሁሉ ለማስገባት ሞረሽ ብያለው፣ እነዚህን ሁሉ ለማስገባት እየተሞከረ ነው። በሙሉ እነሱ ገብተዋል እንዳለ ኮንፈረንሱን ወደኛ ሬዲዮ ለማዞር እየተሯሯጡ ነው። የገባን ግን በሙሉ ተስማምተው በስምምነት በ19 የሚቀጥለው ሳምንት አርብ ሰላማዊ ሰልፍ ለማድረግ እየተሯሯጡ ነው። 8 ደቂቃ አለን። በዚህ 8 ደቂቃ ውስጥ ከቻለን እነዚህን ሁሉ ሌላው ቢቀር ድምጻቸውን እንዲያሰሙ ለማድረግ እንሞክራለን። ተሳካላቸው እንግዲህ ያሉት ደግሞ አለው ተሳክቷል መሰለኝ። ሌላው ቢቀር ድምጻቸው እንዲያሰሙ አደርጋለሁ። ሃሎ ይሰማችኋል?
አዎ አዎ ሰማሁ። ሃሎ
እንዲህ ኮንፈረንስ ውስጥ ያሉት እያንዳንዳችሁ ስማችሁንና የምትወክሉትን ድርጅት ተናገሩ። 8 ደቂቃ ነው ያለን። ብዙ ጥያቄ አልጠየቃችሁም፣ አላማውን ገብቶናል። በሚቀጥለው አርብ ኢትዮጵያዊን በሙሉ በዘር በሃይማኖት በፖለቲካ ሳይለይ የሚያጠቃልል ሰላማዊ ሰልፍ እንደሆነ ገብቶናል። ስለዚህ ስማችሁንና የምትወክሉትን ድርጅት ብቻ እያንዳንዳችሁ ተናገሩ። አንዳችሁ ጀምሩ። ሃሎ
እኔ ልጀምር። በላይ መኮንን ነኝ። አዎ እኔ ትሰማኛለህ? አዎ እኔ በላይ መኮንን ነኝ።
አዎ
ሸንጎን ወክዬ ነበር።
ሀሎ
ሀሎ፣ ቀጥሉ ቀጥሉ።
እኔ ስዩም ሀዲስ እባላለሁ። የሞረሽ ወገኔ ስዊድን ቅርንጫፍ ጸሐፊ ነኝ።
እናመሰግናለን ጌታዬ። ቀጥሉ፣ 7 ደቂቃ እንጠቀምባት።
እሺ
ቀጥሉ ቀጥሉ።
እኔ ጫላው በራ እባላለሁ። በስቶክሆልም የሚገኘው የኦሮሞ ኮሚኒቲ ኮሚቴ አባል ነኝ።
በጣም ጥሩ፣ እናመሰግናለን። ቀጥሉ።
ዘለኔ ጸጋ ስላሴ ከአርበኞች ግንቦት 7።
ቀጥሉ፣ ያልተናገራችሁ።
አብዶ አብደላ እባላለሁ። ከአፋር የህዝብ ፓርቲ ዋና ጸሐፊ ነኝ።
እናመሰግናለን። ቀጥሉ፣ ያልተናገራችሁ። ሀሎ፣
አሁን መስመር ላይ የሚታዩት እነዚህ ብቻ ናቸው። ሞረሽ አሁን የጠሩት ብቻ ናቸው። ሌሎቹም በእናንተ ብታስገቡ ትችላላችሁ።
አሁን 4 ደቂቃ ነን፣ እየተደወለ እንሰማለን። የሆነ ስልክ ይደወላል። እንግዲህ የታስክ ፎርሱ እየደወለ ነው።
ለመግባት እየሞከሩ ነው፣ ግን አሁን ለማስገባት ብንሞክር
ያለውን እናጠፋዋለን።
ኦኬ፣ አልገቡልንም። ከኢትዮጵያ ስደተኞች ማህበራት ወይፍረም እየሞከሩልን ነው።
ኦኬ፣
በአየር ላይ የሌሉትም እንደዚሁ በውስጥ መስመር ለመግባት እየሞከሩ ነው አሉ።
ኦኬ፣ እስቲ አሁን እንደገና በድጋሚ የተናገራችሁት እነማን ናችሁ? አሁን የተናገራችሁት ሊስቱ አለን በሊስቱ አዎ
እኔ በላይ መኮንን ነኝ። በላይ መኮንን
ከሸንጎ
ሸንጎን ወክዬ።
አመሰግናለሁ። ቀጥሉ።
ስዩም ሀዲስ የሞረሽ ወገኔ ስዊድንን ወክዬ።
አመሰግናለሁ።
ቻላው ብራ በስቶክሆልም የኦሮሞ ኮሚኒቲ ተወካይ።
አመሰግናለሁ።
ዘለለ ጸጋ ስላሴ የአርበኞች ግንቦት 7 ተወካይ።
አመሰግናለሁ።
አብደላ አብዶ የአፋር ፓርቲ የህዝብ ፓርቲ ተወካይ።
እንግዲህ የቀሩን የሰማያዊ ፓርቲ
እንግዲህ ያሉበት የተነገረን አሉ የተባሉት የሰማይ ፓርቲ የኢትዮጵያ ኮሚኒቲ የኢትዮጵያ ስደተኞች በስዊድን የስዊድን ታስክ ፎርስ እነዚህ ናቸው። እነዚህ ደግሞ አሁን ለመግባት እየሞከሩ ነው፣ ግን የሰዓት እንትን አለን። ይሄን እነሱን ለማስገባት بنከፍተው ስልኩን ስለሚዘጋ እንዳሉ ይሄው በኦፊሻሊ ተናግረናል። ከይቅርታ ጋራ የስልካችን 10 ብዙ እንትኖችን የቴሌፎን ኮንፈረንስ ስለማያመች ነው። እናመሰግናለን። እንግዲህ አላማችሁን ሁለት ደቂቃ በስተታችሁ አንዳችሁ ተናገሩ። አጭር አቶ ዘለሌ አጠር አርገው።
አመሰግናለሁ። እንግዲህ ሁሉም ሰው እንደሚያውቀው ብዙን ጊዜ በዚህ በውጭ የሚደረገው ትግል የአገር ውስጥ ነጠብራቅ ነው። አሁን በአገር ውስጥ ህዝባችን ይሄ ያለው ያገዛዝ ስርዓት እየገደልከኝ እየጨፈጨፍከኝ ልትቀጥል አትችልም የሚል ጠንካራ እምቢተኝነት እያደረገ ነውና ያለው። እኛ በውጭ የምንገኝ አገር ወዳዶች ደግሞ እንደዚሁ በጋራ ተሰብስበን ዝም ብሎ ህዝባችን ሲሞት ማልቀስ፣ ህዝባችን ሲሞት ጧፍ ማብራት ብቻ ሳይሆን በተግባርም ማድረግ የሚገባንን ነገር እንድናደርግ በጋራ ተሰብስበን ህብረታችንን ለማሳየት ነው ይህንን ቡድን ያቋቋምነው። እና ይሄ ቡድን በሚቀጥሉ ሰዓቶች ሰልፍ ብቻ ሳይሆን የተለያዩ ስራዎችን ይሰራል ብለን እናስባለን። ሌሎችም ጆይን ያላደረጉ ሌሎችም ያልተቀላቀሉን ወገኖች እንደዚሁ እንዲቀላቀሉን እንፈልጋለን። ከሙስሊም ኮሚኒቲ ፍቃደኝነት አሳይተውናል። ከኦርቶዶክስ ቸርች ፍቃደኝነት አሳይተውናል። ሌሎቹንም እንደዚሁ ያልሰሙ ካሉ እንዲቀላቀሉንና አብረን በጋራ የህዝባችንን ብሶት እንድናሰማ ነው።
አቶ ጫላ እና አቶ ስዩም አጭር አንዳችሁ ቀኑን አንዳችሁ ሰዓቱን። አቶ ጫላ ቀኑን
አርብ ኦገስት 19።
አቶ ስዩም
ከላይ ስለተናገሩት ብዙም እንትን አላልኩም። ያው አርብ በ19 ሰዓቱ አሁን ትዘራለኝ።
ሰዓቱ ስንት ሰዓት ነው?
ሰዓቱ በተቻለ መጠን ሁሉንም ሰው እንዲያሳትፍ ብለን ከ15 እንጀምራለን ነው ያለው።
ኦኬ።
ነገር ግን በተከታታይ ባገኘነው የፐብሊክ ሚዲያዎች በሙሉ ለህዝብ ያለው ነገር እናሳውቃለን። ጠንከር ያለ ስራ ህዝብ ጋር እንደርስበት ስራ ስለምንሰራ።
በጣም ጥሩ። በተከታታይ በጋራ ትሰራላችሁ። ሰላማዊ ሰልፉ የት ነው የሚካሄደው? አርብ በ19 በ15 ሰዓት መሆኑን ሰምተናል። የት ነው የምትሰለፉት? ሀሎ የሰልፉ ቦታ የት ነው?
የሰልፉ ቦታ አሰብ ነው። ሰርግ ስቶሪ የሚባለው ቦታ ነው። ከዚህ ስናደርግ የነበረበት ቦታ ላይ
ሰርግ ስቶሪ አርብ ኦገስት 19 በ15 ሰዓት ወይም በኢትዮጵያኖች ሰዓት አቆጣጠር ከቀኑ በ9 ሰዓት ጀምሮ ሰላማዊ ሰልፍ ኢትዮጵያኖች በሙሉ የሚሰለፉበት ይደረጋል። በጣም እናመሰግናችኋለን። በቴክኒክ ምክንያት ሰፊ ውይይት ለማድረግ ባለመቻላችን ይቅርታ እንጠይቃለን። ጤና ይስጥልን።
ሁለት ሰከንድ ትሰጠኛለህ? አመር
አንድ ሰከንድ።
ያው ይሄ የምናደርገው አሁን የመጀመሪያ የመሰብሰባችን ጉዳይ የኢትዮጵያ ሕዝብ ባሳየው መሰረት ሁላችንም በአንድ ላይ ሆነ ቀጣይ ስራ ተዘጋጅተን ዝም ብለን ሰርገኛ መጣ በርበሬ ቀንጥሱ ሳይሆን ሁላችንም በዝግጅት የምንቀጥልበት ነው። ባለፈው አርብ የተደረገው አሁን የሚደረገው ቀጣይም ፕላን እናደርጋለን።
በጣም እናመሰግናለን። እንግዲህ አድማጮቻችን ሳምንት በምናስተላልፈው ፕሮግራም እስከምንገናኝ ከዛ ቀደም ብሎ ኢትዮጵያኖች ባንድ ላይ ሆነው በሰርገል ስቶሪ በሚያደርጉት ሰላማዊ ሰልፍ ላይ እስከምንገናኝ ድረስ መልካም ሳምንት እንላችኋለን። እኔ አህመድ እና መርሶ ጤና ይስጥልን ሁላችሁንም።